ምክንያቱ እቲ ህዝቢ ነቲ ዓወት ስለምፅ ስለዝኾነ እቲ ዓወት ናይ ህዝቢ ስለዝኾነ ክቡራት ሰማዕቲ መንግስቲ ከዓ የጠራጥርና ንሻዕብያ ህዝባዊ ግንባር ክበሃል እንከሎ ቅዳሚ እቲ ቃል ህዝቢ እያ ንህዝቢ ህዝባዊ ግንባር ናይ ብሓቂ ምስገን ዝግብኦ እዩ ምክቡራት ሰማዕቲ ናይ ሎማ ንቲ ፕሮግራምና ብዛ ተወዲእ ኣላ ዝመፅእ ዘሎ ሰሙን ብተመሳሳሊ መደብ ክሳብ ንራኸብ ኣብ መትከልኩም ፅኑዕ ዓወትና ሓፋሽ ናብልና ነፋንወኩም ሳሚሓ ወይ ምሕረት የውርዳልካ ፅባ ዝመፅእ ዘሎ ሰሙን የራኸበና እዚ ምሰማዕኹም ዘለኹም ካብ ኣዳራሽ ማሕበረሰብና ብዚ እዋን እዚ ሓዘና ኣሎ ናይ ሓውና ኣማኒኤል ሞሳዝጋ ሓፍቱ ዝሞተቶ ማለት እዩ እሞ ክንፃንዖም ኣዎ ንራኸብ ክቡራት ሰማዕቲ ክሳብ ሳዕ 8 ናይ ምሸታዊ ኣለዉ እሞ ዳሓንቅን እዩ. You're listening to Fresh Air Community Radio, KFAI 90.3 FM in Minneapolis and St. Paul and around the world at KFAI.org, non-commercial community power radio. This has been the Eritrean Community Radio. Coming up is Voices of Ethiopia.
You are listening to Fresh Air Community Radio, KFAI 90.3 FM in Minneapolis and around the world at KFAI.org, where community grows.
አልቲቱብል የሞይዘሪት አይነ እትፍጅርት ወክደነሳነት ፈጣሪ ኢትዮጵያን ሰለላት ምሰሶ አንስም ጎንደራላት አለቻለች ታተይ ሙሽሪት አጅና መጅን እንደጋ ዘበቻዬ
It's 4 o'clock in the afternoon. You are listening to Fresh Air Community Radio, KFAI 90.3 FM, Minneapolis, St. Paul, and around the world at KFAI.org. This is the Voice of Ethiopia from Minneapolis, Minnesota. My name is Sawit. I'll be here until 5 o'clock. Please stay with us. ተነስትልኝ ክብራትና ክብራና አድማጮቻችን ደምሰንብታችኋል። ይህ በየሳምንቱ እሁድ ከቀትር በኋላ በኬኤፍአይ ሬዲዮ በ93.3 ኤፍኤም ለሚኒያፖሊስና ሴንት ፖል እንዲሁም በዓለም ዙሪያ በኬኤፍአይ ዳቱርኪ ዘጋጀ የሚቀርብላችሁ የኢትዮጵያ ድምፅ ዝግጅት ከሚኒያፖሊስ ሚኒሶታ ነው። አድማጮቻችን ሰዊት ነኝ። እስከ ምሳ ድረስ አብራችሁ እንድትቆዩ በመጋበዝ የተለያዩ ዝግጅቶችን ዘንላችሁ እንቀርባለን።
Girl, just my mind, you make me አመሰግናለሁ ሰዊት። እንግዲህ ዛሬ ከዚህም ከዛም በሚለው ፕሮግራማችን ከመናቀረው መካከል እንግዲህ ያው ከሰሞኑ ሁላችንም እንደምናውቀው የዚህ ኢሚግሬሽን ጉዳይ በተመለከተን የተመለከተ በሚመለከት ምን እንነጋገር ይኖራል አለ አይደለም መፍራት የለብንም እናሱም በተመለከተ ሌላው በኢትዮጵያ ውስጥ ያው ይሄ ትንሽ ያላለለት የታመንታት ጀምሮ የሚነገረው ምንድነው ማልምበርግ የሚባል ወረሽኝ በጣም ከባድ ወረሽኝ ነው እንደ ኢቦላ አይነት እሱም በተመለከተ በተለይ ከዚህ ከጂንካ ወደ ሌላ ከተማ ተስፋፍቷል ወደ ሌላ ከተሞችም ተስፋፍቷል ለሚባለው እና እሱም በተመለከተ ያው የአሜሪካ መንግስትም እርዳታ ያደረገ ነው ተብሏል አንዳንድ አንቲባዮቲኮችን እና ይሄን በተመለከተ ለወደፊቱ ምናልባት ኢትዮጵያን ኤፒዲሚዮሎጂስቶች መጥተው በዚህ ላይ ሐሳቡን ቢሰጡበት ጥሩ ነው። ዋና ዋናዎቹ እነዚህ ናቸው እንግዲህ ሰውት
አው አድማጮቻችን ይቅርታ ቀደም ብሎ ሚካኤልን ሳስተዋውቅ ማይክሮፎኑ በደንብ አልሰራም ነበር። ሚካኤል ከመቅረቡ በፊት ያስተራውቀን የብርዱ አልተስማማኝ የሚለው ሙዚቃ አጫውተንላችኋል። እሱ ሁለቱም ፕሮግራሞች ሲያቀርብልን ዶክተር ኃይሌ ደግሞ ኢትዮጵያ ውስጥ አሁን የ3ኛ አመት የኮሌጅ ተማሪዎች እንደ ድሮ የሰርቪስ ከመቀጠለው አመት ጀምሮ ሰርቪስ መስጠት አለባቸው ስለመባሉ ፕሮግራም ያቀርቡልናል። ከዚህ ካንድ ሙዚቃ በኋላ ወደ ሁለቱም ፕሮግራሞች እንመለሳለን። አብራችሁን ቆዩ።
Can't get it for a good
አድማጮቻችን ያዳመጥነው የጥላሁን ገሰሰ የኔ ፍላጎቴ የተባለውን ቀደም ብሎ ከተጫወታቸው ምርጥ ሙዚቃዎቹ መካከል አንዱን ነበረ። አሁን ቀጥታ ወደ ዶክተር ኃይሌ ወስዳቸዋለሁ። ዶክተር ኃይሌ ያዳምጡኛል?
አዳምጣለሁ። ጤናስትን ይሰውት።
እሺ ዶክተር ኃይሌ በመጀመሪያ ጊዜዎትን ወስደው ይህን ዝግጅት ለማዘጋጀትና ለማስተላለፍ ስለመጡ በጣም አመሰግናለሁኝ። እሺ ቀጥታ ወደ ፕሮግራማችን እንግባ።
ከሚቀጥለው አመት ጀምሮ የዩኒቨርሲቲ ተማሪዎች ሶስተኛ አመት የጨረሱ ዩኒቨርሲቲ ተማሪዎች ቀጥታ ወደ አንድ አመት ስራ እንዲሰሩ የማስተማር ስራ እንዲሰሩ የሚል ወጥቷል እና ይህን ያወጡት ደግሞ ሲናገሩ ሲገልጹ ድሮም በቀዳማዊ ኃይለ ሥላሴ ጊዜ የሚሰራበት ነው በሚል ነው እንደ ምክንያት አድርገው ያቀረቡት እና እሱን ትንሽ ለመግለጽ ጊዜ ነው። እውነት ነው፣ በቀዳማዊ ሥላሴ ጊዜ ሶስት አመት የተማሩ ሲጨርሱ አንድ አመት አገልግለው ከዛ መጥቶ አራተኛ አመት ተምረው ነው የሚመረቁት። እሱ ጥያቄ የሚል ነው። ግን አሁንና ዛሬ በጣም የተለያየ ነው በሶስት ምክንያቶች። አንደኛ በቀዳማዊ ኃይለ ሥላሴ ጊዜ ትምህርቱ መቶ በመቶ ነጻ ነው። በቃ ነጻ ነው። አንድ ሰው አስራ ሁለተኛ ፈተና አልፎ ከገባ ወይም ከገባች ነጻ ነው፣ ምንም አይከፍሉም። ስለዚህ ይህንን አገልግሎት ቢሰጡ ያምንባቸዋል። አሁን ግን የሆነ ኮስት ሼሪንግ የሚሄድ ነገር አለ። ተማሪዎች በሙሉ መክፈል አለባቸው። አሁን አይከፍሉም፣ ግን ተምረው ሲጨርሱ ሰምታችሁ እንደሆነ እንጃ ዲግሪ አይሰጣቸውም። አሁን እኮ የወረቀት ደብዳቤ ነው የሚሰጣቸው፣ ትምህርቱን ጨርሰው ተምረው ጨርሰዋል ተብሎ። ከዛ በኋላ ስራ ገብተው ገንዘብ አጠራቅሞ ከፍለው ያንን ድርሻቸውን ሲከፍሉ ዲግሪ የሚያገኙት እና ነጻ ትምህርት አይደለም። ለድሮ የሆነ በድሮ አይን ይታያችንም ነው አንደኛ አባባሌ።
እዚህ ላይ ይቅርታ ዶክተር ኃይሌ ይህንን አንዴ ካነሱት አይቀር እኔ በተለይ ትላልቅ ዩኒቨርሲቲዎች የሚመስለኝ ድሮ እንደነበረው በነጻ የሚማሩ ነበር የመሰለኝ። በእርግጥ ብዙ የግል ኮሌጆች ዩኒቨርሲቲዎች አሉ፣ ግን ድሮ አዲስ አበባ ዩኒቨርሲቲ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተብሎ 4 ኪሎ 6 ኪሎ 5 ኪሎ የነበሩት አይነት ዩኒቨርሲቲዎች በነጻ የሚያስተምሩ ነበር የሚመስለኝ። እንደ እሱን ትንሽ ግልጽ ቢያደርጉት።
በፊት በነጻ ነበረ፣ ግን ከመቼ ጀምሮ እንደሆነ አላወቅኩም። በደርግ ጊዜ ሆነ ወይም በደርግ ጊዜ አልመሰለኝም፣ ወይም በኢህአዴግ ጊዜ ወይም ደሞ አሁን ይሆናል። ማንም ሰው ተምሮ ሲማሩ ገና ኮስት ሼሪንግ ተብሎ ይህን ያህል የእናንተ ይህን ያህል የመንግስት ይባል እና ያንን አሁን መክፈል ስለማይችሉ ተምረው ሲጨርሱ ስራ አግኝተው ሰው የሚከፍሉት እስኪ ከፍሉ ድረስ ዲግሪ አግኝታቸዋል ተብሎ ዲግሪ አይሰጣቸውም። በቃ ደብዳቤ ነው የሚያገኙት። ያንን ድርሻቸው ስንት በመቶ እንደሆነ ነው የማላውቀው። ያን ከምግብም እንደዚሁ ከትምህርት መማሪያም እንደዚሁ ተደርጎ ሲከፍሉ ነው ዲግሪ የሚገኘው። ለአንዳንድ ሰዎች ነግረውኛ ይሄ በቃ አሁን የተቀየረ ስርዓት ነው። ድሮ አልነበረም። ልክ ነሽ፣ ድሮ አልነበረም። እሱ ስላለ መክፈላቸው ስላልቀረ ይሄን አገልግሎት ደግሞ ካደረጉ አገርም አገልግሎት መጥፎ ነው ብዬ አይደለም፣ ግን ተጨማሪ አገልግሎት ነው። እንደ ቀዳማዊ ኃይለ ሥላሴ ጊዜ አይደለም ማለት ነው። አንደኛው
እሺ፣
ግን ስንት እንደሆነ አላውቀውም።
እሺ፣
ግን አንድ ነገር ተቀይሯል። የግድ የዩኒቨርሲቲዎች የመንግስትም ዩኒቨርሲቲ ጭምር ማለት ነው።
እሺ፣
ሁለተኛ ደግሞ ምንድን ነው ሁለተኛው ምክንያት ልናገረው? ሁለተኛም ባነሽ
አይ ተናገሩት፣ ሁሉንም ተናገሩት።
ሁለተኛው ደግሞ ምንድን ነው አሁን አዲስ የመጣው እንትን ተማሪዎች የመኮረጅ ነገር አለ ተብሎ ስለሚታሰብ አራቱንም አመት ተምረው ከጨረሱ በኋላ እንኳን ዲግሪን ለማግኘት አጠቃላይ ፈተና ይሰጣቸዋል። አሁን አጠቃላይ ፈተና ተሰጥቶ እሱን ካላለፉት ዲግሪ አይሰጣቸውም። ምክንያቱም እዛ የደረሱት በኮረጃ ሊሆን ይችላል የሚል ነገር ስለመጣ አሁን በዶክተር ብርሃኑ ነጋ ጊዜ የመጣ ይሄ አይሰጣቸውም በቃ። እና ለምሳሌ አራት አምስት ጨርሱ ፈተናን ይወስዳሉ። ካላለፉ በስድስት ወርን ወይም በአመቱ መጥተው እንደገና መፈተን አለባቸው። እና አራተኛ አመት ያን እስኪጨርሱ ድረስ መንግስት ዩኒቨርሲቲ ራሱ በእውነት መማራቸው አለመማራቸውን እርግጠኛ አይደለም ማለት ነው። ፈተናውን ፈትኖ ገና የሚሰጣቸው የአራት አመት ፈተና እርግጠኛ ደግሞ ካልሆነ ሶስት አመት ሲጨርሱ ምን ተምረዋል ብሎ ነው ውጭ ሄዳቸው አገልግሎ የሚላቸው? ገና እየጠረጠራቸው ነው በኮሌጃን ያለፉት ተብሎ ሊሆንም ይችላል። ግን ያ ጥርጣሬ እስካለ ድረስ ታዲያ ምን አስተማማኝ በምን ተማምነው ነው እነሱን ሂዱ እናስተምሩ የሚላቸው? ይጋጩብኛል ሁለቱ ማለት ነው አባባሌ። እኔ ሁለቱ
አው እዚጋ እንግዲህ እንደዚህ ልጆች 3 አመት ተምረው ሰርቪስ ሄደው 4ኛ አመት ተምረው ሲመለሱ ነው ሌላ 4 አመቱን ያጠቃለለ ፈተና የሚወስዱት?
አው አው እስከዛ ድረስ ግን አቅም መንግስት ማነው ዩኒቨርሲቲው እስከከለ ይለፉ አይለፉ ሰማናክ በዛ ብለው በዛ ተማምነው ነው የሚጠብቋቸው። 4 ተምረው ሲመጡ አንደኛ አንድ አመት ተምረው 4 ጨረሱ ያን ያጠቃላይ ፈተና ይሰጣቸዋል። እሱን ካላለፉ ስለማይታወቅ እንዴት ነው እርግጠኞች አይደሉም። እና ካልሆኑ ደግሞ ለምንድን ነው ተአስተምሩ ብለው የሚልኳቸው ማለት ነው።
ሲጀመር እነዚህ ሰው እነዚህ ልጆች እንግዲህ ኮርጃዋል ተብለው የሚታሰቡ ከሆነ መንግስት ወይም ትምህርት ቤቱ ኃላፊነት አለበት ያ ኮርጃ እንዳይደረግ መጠበቅ የትምህርት ቤቱ ኃላፊነት ይመስለኛል። እንደሱ ማድረግ ሲገባቸው እነዚህ ልጆች የአራት አመት ትምህርት እንደገና ሰርቪስ ሄደው እንዴት አርገው ነው ያን ሁሉ ነገር በአጠቃላይ ትምህርት የሚፈተነው? ትክክለኛ ሪዝኒንጉ ትክክል አይመስለኝም። እንዴት ይሆናል እዚህ ሀገር አንድ ጊዜ ተማርክ ትፈተናለ ምናልባት ለትልቅ ለምሳሌ ለዶክትሬትም ከሆነ ለማስተርስም ከሆነ ትልቅ የሚጻፍ ወረቀት አለ ወዲያው ከተማርክ በኋላ የሚደረግ ነገር ነው። እና ኢንጂነሪንግም ከሆንክ የፈቃድ ካፈለክ የአራት አመት የተማርከውን ፈተና አጠቃላይ ፈተና ትፈተናለ። እሱ ለተሻለ ጥቅም ለማግኘት ነው እንጂ ዲግሪን አግኝተ ዝም ለተራ ስራ ለመስራት ላይ በኢንጂነሪንግ ለመስራት አይደለም ወይም በእንትን አይደለም። ያ ፈተና አለ ለተሻለ ደረጃ ነው። እነዚህ ልጆች አራት አመት ተምረው እንደገና በመሐከል ሰርቪስ ሄደው ሁሉ ነገር ጠፍቶ እንዴት አርገው ነው አጠቃላይ ፈተና ተፈትነው የሚያልፉት? መኮረጃል የሚባል ነገር ካለ ደግሞ የትምህርት ቤቱ ኃላፊነት ይመስለኛል ያ ነገር እንዳይፈጠር የማድረግ። በኔ በኩል እኔ እንጃ አርሶ እንዴት እንደምት
እሱን ማለት ሲገባቸው ሳያደርጉ በዚህኛው መንገድ ይሄዳሉ። እና አሁን ያለፈው ጊዜ የመጀመሪያውን ፈተና ተፈትነው ፈትናቸው ካለፉት ተማሪዎች ያላለፉት በልጧል የዘንድሮስ ፈተኑ። እና በጣም አስቸጋሪ ሰውነ እንግዲህ ትንሽ ተጋጅቶብኛል ማለት ነው ነገሩ።
አዎ ትንሽ ይከብዳል። ሚካኤል አለ። ሚካኤል ምን ትላለህ ስለዚህ አይነት ነገር?
አዎ ፕሮፌሰር በደንብ ነው የገለጹልን። በጣም የሚገርመው ነገር አሁን መጀመሪያ እንደተናገሩት የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ ያው ወደ በፊቱ እየመለስ ነው ነው ምክንያቱም በአጼ ኃይለ ሥላሴ ጊዜ በፊት ሰርቪስ ስለነበረ አዎ ነበረ ሰርቪሶች አስተምረውናል። ግን የሚገርመው ነገር እኔ በአንድ ወቅት የዶክተር ብርሃኑ ነጋ የህይወት ታሪኩን የጻፈውን አንብቤ ነበረ እና እሱ የበፊቱን ስርዓተ ትምህርት በጣም በጽሁፉ ላይ የተቸ ነው። ከዛ መካከል እኔም አዲስ አበባ ዩኒቨርሲቲ ስለማቀው ነው። ለምሳሌ መጽሐፎች የሂሳብ ለምሳሌ እንዲሁም አንድ ገልጾታል የፊዚክስ መጽሐፍ ወይም ደግሞ ሌሎችም ቁጥራቸው በጣም አነስተኛ ነው። እና ስለዚህ ምንድን ነው የሚደረገው አዲስ አበባ ዩኒቨርሲቲ አለ በጽሁፉ ላይ እውነቱን ነው እኔም ማስታወሱ ትንሽ መጽሐፎች ስለሆኑ ተማሪ ለተማሪ ስለሚመቀኛኝ ገጾችን ይቀዳቸው ነበር። እና ስለዚህ ተማሪ የሚወድቀው በቂ መጽሐፍ የለውም እና ይሄ ትክክል አይደለም እና እንደዛ ነው እኛ የምናውቀው ብሏል። እና ትክክል ነው። እኔ ውጭም ከሄድ በኋላ ያየሁት ምንድን ነው ፍላጎት ያለው ተማሪ እንዲወድቅ አንፈልግም ነው የሚሉ አሲስታንቶች ጋር ሄዱ ቱተሩ ሰዱ ይባላል ይመደባሉ። እና የሚገርመው ነገር አሁን ያን እያወቀ ዶክተር ብርሃኑ ያን ማድረጉ የሚገርም ነው። በተለይ አሁን ፕሮፌሰር እንደገለጹልን እነዚህ ተማሪዎች ዲፕሎማቸው ወይም ዲግሪያቸው አይሰጣቸውም ዝም ብሎ ወረቀት ብቻ ነው የሚሰጣቸው ያስጨንቋቸዋል ማለት ነው። እና ሁልጊዜ ትምህርት ለተማሪ ቀለል ብሎ ነው መቅረብ ያለበት ፍላጎት ያለው ይቀጥላል ነው እንጂ አሁን እነዚህ ሰክሰስፉል የሆኑ ራሳቸውን ማካበዳቸው ነው። እነሱ በችግርም ቢሆን አልፈዋል፣ ግን ሌላውን ግን ከዚያ በኋላ እነሱ እንዲከበሩ እንደፈለገው ሀራስ እንዲያደርጉ የድሮ አይነት ነገር የምናውቀው ማለት ነው ያን ወደዛ እየወሰዱ ነው። በጣም ያሳዝናል። ለወደፊቱ እነዚህን ወጣቶችን ተስፋ እያስቆረጡ በዚህ መካከል ምንም ጥራት ያለው ተማሪ ማግኘትም አስቸጋሪ ነው እና በጣም ያሳዝናል። ቀደም ብለው እሱ እንደተናገሩት ሂዶ ህዝቡን መርዳት ጥሩ ነው በሰርቪስነት፣ ግን ከዚያ በኋላ ሲመለሱስ የልጆች ዕጣ ፈንታ ምንድን ነው? ሌላው ምናልባት እንግዲህ እኔ እንደሚመስለኝ እነዚህን ወጣቶች ወይ በትምህርት ሚኒስቴር ባጀት እንግዲህ ለመከፈል ገንዘብ እጥረት ስለአለ በትንሽ ገንዘብ ለማሰራትም ሊሆን ይችላል አይታወቅም በስተጀርባው ማለት ነው ይሄን ለማለት ነው ግን ስለገለጹልን በደንብ አመሰግናለሁ
እሺ ዶክተር ኃይሊ ወደ ሚቀጥለው ይቅርታ ይሄ ግልጽ እንዲሆን ብዬ ወደ ሌላ ከሀሳብ ወደ ሌላ ስኬት ኮት እሺ ሶስተኛው ምክንያት እሺ
ሶስተኛ ሁላችሁም ሚቲያን በደንብ ገልጾታል ተናገረ እኔም ስማማለሁ በደንብ ሶስተኛ ሁላችሁም እናውቀው ነው በድሮ በጃኔ ጊዜ የትም ከተማ ሄዶ ሰላም ነው ጸጥታ ነው ዋስትና ያለው ችግር የለም አሁን እንኳን ሌላ ከተማ ለመሄድ እዛው አዲስ አበባ ከተማ ውስጥ ከቤት መመላለስ እና የሚያሰጋበት ጊዜ ነው የሰላም ችግር አለ እና እንደሱስ ምን ዋስትና አለ ምንም ዋስትና የሚሰጥ ከሌለ ተማሪዎቹም በዚህ በልጅነት እድሜያቸው ሄደው ቢሞቱስ አንድ ነገር ቢሆኑ ቢታገቱስ ብዙ ነገር ችግር አለ አዲስ አበባ ውስጥ ከአራት ኪሎ ብዙ ሳይደቅ እንኳን ሰዎች ይታገታሉ አሁን ገንዘብ ያላቸው ከቤት መሳሪያ ሰዎች ታግተው አምጡ ይባላሉ በሚባሉበት ጊዜ የትም ምንም ማድረግ አይችሉም ለፖሊስ ማመልከትም ባይንም ፖሊሶቹ ራሳቸው ያግታሉ በቃ ድሮ እኛ የምናውቀው በልጅነት ሌባና ፖሊስ የተዋል የምንጫወተው ጨዋታ ነበር ታስታውስ እንደሆነ አሁን እንደዚያ ነገር ግን ፖሊስም ተመሳሳይ ስራ ነው የሚሰራው ከነዛ ከሊቡቱ ጋር ስለዚህ ያ የዋስትና ስር የለ እንዴት አድርጎ ነው የሚልካቸው የህይወት ጉዳይ አይደለም ወይ ነው ጥያቄ ነበር
በአጠቃላይ ትምህርት ቤት እሺ እግዜር ይስጠልን ይመስል እንዳባባላቸው ከሆነ እንግዲህ ምናልባት እነዚህ ልጆች በአምስት አመት መጥተው ያን ፈተና ሲወስዱ እኔ በጣም የከበደኝ እሱ ነው መጥተው ማለፍ አይችሉም እንዳልፉ በዲግሪ ደረጃ የለፉበትን የትምህርት ደረጃ እንዳያገኙና ምናልባትም ባነሰ ደሞዝ ተቀጥረው እንዲሰሩ ለማድረግና ሰው ኢትዮጵያ ውስጥ እንዳይማር በዲግሪ እንዳይማር ሞራል የመስበር አይነት ነገር ይመስለኛል በአጠቃላይ ብቻ ቅርታ ዶክተር መጨረሻ ለማጠቃላይ የሚሰጡት አለ ወይስ
በእኔ በኩል ይሆነ
እሺ በጣም እናመሰግናለን ዶክተር ኃይሊ ይህንን ስለአብራሩልን በሚቀጥለው ሳምንት ደግሞ በሌላ ዝግጅት ተዘጋጅተው እንደሚመጡ እተማመናለሁ እግዚአብሔር ይስጥልኝ ስለ ጊዜዎት
አመሰግናለሁ አንቺ አመሰግናለሁ ሚካኤልም አመሰግናለሁ እግዚአብሔር ይስጥልኝ
እሺ እግዚአብሔር ይስጥልኝ አድማጮቻችን አንድ ሙዚቃ እንጋብዛችሁና ወደ ሚካኤል ፕሮግራም እንሄዳለን
Support for KFAI comes from Crooner's Supper Club, presenting a tribute to Antonio Carlos Jobim with Natanya and Ticket to Brazil, Saturday, January 31st. In the 1960s, Antonio Carlos Jobim combined cool jazz with samba. The result was the music known as Bossa Nova. Natanya Kamin and jazz combo Ticket to Brazil team up to pay tribute to Jobim and other Bossa Nova and Brazilian jazz composers. More information about a tribute to Antonio Carlos Jobim with Natanya and Ticket to Brazil is available at croonersmn.com.
ያዳምጥ ነው እቴጌ ሚለውን የቴዲ አፍሮ ከመጀመሪያ 3 4 ሲዲዎቹ ይመስለኛል ያገኘነው ነው። ከዚህ ቀጥሎ ሚካኤል ወዳዘጋጀው ዝግጅት እንሄዳለን። ሚካኤል
አመሰግናለሁ ሰዊት። እንግዲህ ያው ሰሞኑንም ምን ሰማው አለ እሱ ምንድነው የኢሚግሬሽን ጉዳይ በተመለከተ ፈቃድ የሌላቸው እና ከዚህ ሀገር ወደ ሀገራቸው እንዲሄዱ ተወሰነባቸውን እነሱን ለመያዝ በሚል በተለያየ ቦታ አላደለም የጠረጠሩትን ማስቆም እንደሚችሉ እነዚህ የፌደራል ተቀጣሪዎች ናቸው እና ይሄን በተመለከተ አንዳንድ ኢንፎርሜሽን ምንድነው እንደዛ አይነት ነገር ቢያጋጥማችሁ ስለያጋጥም ስለሚችል በተቻለ መጠን ፓስፖርታችሁን ወይም ግሪን ካርዳችሁን ኮፒ አድርጋችሁ መያዝ ጥሩ ነው። በስክሪንሾት መልክም ሊሆን ይችላል እና ሁለተኛ ደግሞ እንደዛ አይነት ሰዎች በሚጠይቁን ጊዜ በተቻለ መጠን ምንድነው ያን ከተናገርነው በኋላ የሆነ ነገር ፈርሙ ቢሉ መፈረም አያስፈልግምና ጠበቃዬን ወንም ደግሞ ጠበቃዬን ላናግር ይፈቀድልኝ ማለት ጥሩ ነው የሚባል ነገር አለ። ይሄ ነው እንግዲህ ሰውት
ይሄ እንግዲህ ሌሎች ሲቲዎች ውስጥ ያየነው ጉዳይ ነው። አሁን ከተማችን ውስጥ መጥቷል እና ማናችንም መንገድ ላይ ብንሄድ ይሄ አጋጣሚ ሊደርስብን ይችላል እና ሚካኤል እንደተናገረው እንዴት አድርገን ነው ራሳችንን ከእንደዚህ አይነት ነገር የምንከላከለው? አንደኛ ነገር ኃይለኛ መሆን የለብንም፣ ረጋ ብለን መነጋገር መቻል አለብን። ትልቁ ነገር ያለንን ዶክመንት ግሪን ካርድም ሆነ ፓስፖርት ሚካኤል እንዳለው ፎቶኮፒ አድርገን ብንይዝ ይመረጣል። ከፈለጉ እነሱ ቀደው አላየንም ሊሉ ይችላሉ። ኦሪጂናል ነገር መያዝ ጥሩ አይሆንም እንዳለውም፣ ወይ በስልክም ቢሆን በወረቀት ኮፒም አድርገን መያዙ ለትንሽ ጊዜም ቢሆን ይረዳናል። እንደተባለውም ደግሞ መብታችንን ማወቅ አለብን። አላስፈላጊ ቢያስፈራሩን ምንም አይነት ወረቀት መፈረም የለብንም። ከተቻለ ጠበቃ ይሰጠን ማለትም እንችላለን፣ ግን እንደተባለው ወረቀት መያዝ ይኖርብናል። ማስረጃ በህጋዊ መንገድ እዚህ ሀገር ለመኖራችን እና ካላስፈለገ ደግሞ ነገሮች እስከሚረጋጉ ድረስ አንዳንድ ቦታዎች አለመሄድ። እንግዲህ ያው ግሮሰሪ ምናምን እንሄዳለን፣ ግን እንደ በአጠቃላይ ራሳችንን ለመጠበቅ እኔ ምን ልበል፣ ለምሳሌ ፓርቲ ብንሄድ ምናምን ብንሄድ ሰው የተጣላበት አካባቢ ብንሄድ በግላጭ ሰበብ ተፈልጎ ሊያገኙን ስለሚችሉ እዛ አካባቢ ባንኖር ይመረጣል እና እንደዛ ብናደርግ ጥሩ ነው። ሚካኤል ይህንን ነገር ስላነሳው በጣም እናመሰግናለን። ወደሚቀጥለው ጋር እንሂድ ወይስ ሙዚቃ እናዳምጥም? ምን ትበላለህ?
ሙዚቃም ጥሩ ነው። የቀደም ያለው የጥላሁን በጣም እኔ ወድጀዋለሁ። አድማጮቻችንም ደስ እንደሚላቸው እገምታለሁ።
አዎ ይመስለኛል። እሺ አሁን አንድ ደግሞ ከኩኩ ሰብስቤ ድሮ ከተጫወተቻቸው ሙዚቃዎች መካከል አንድ
ቀርብኝ ሰው ወዶ
አድማጮቻችን ያዳመጥነው የኩኩ ሰብስቤ ፍቅር በረታብኝ የሚለውን ሙዚቃውን ነበር። አድማጮቻችን ቀደም ብለን እንደነገርናችሁ ዛሬ ያቀረብንላችሁ ሙዚቃዎች እነዚህ እውቅ ድምጻውያን ቀደም ብለው ከተጫወታቸው ሙዚቃዎች ውስጥ ነበር። እንደወደዳችሁት እርግጠኛ ነኝ። አሁን ወደ ሚካኤል ፕሮግራም እንወስዳችኋለን። ሚካኤል
አመሰግናለሁ ሰዊት። ያሁን እናሰማው ምንድነው በተለይ ጤናን በተመለከተ በጣም ባስኪ ሁኔታ ነው። ይሄ ኢቦላ የሚባለው ከሱ ጋር የሚወዳደር ነው። ይሄ አሁን ኢትዮጵያ ውስጥ የገባው ማልበርግ የሚሉት በሽታ ማለት ነው። ኢቦላ በትንሽ አለ አይደለም ንክኪ በመሳሰሉ በጣም የሚያሰጋ የነበረና ኮንጎ አካባቢ የነበረ ነው እና ያው የዓለም ጤና ድርጅት በርብርብ አስቆመውታል። እና አሁን ኢትዮጵያ ውስጥ የሚባለው ምንድነው ጂንካ አካባቢ ነው የታየው ነው የሚሉ ግን በአሁኑ ጊዜ በተለያዩ ከተሞች አዲስ አበባን ጨምሮ እንደገባ ይጠረጠራል። የጤና ባለሙያዎች ራሳቸው ህይወታቸውም ያለፋለ ዶክተሮች፣ ነርሶች እና የጤና ባለሙያዎች ራሳቸው ነርሶች በማህበራቸው በኩል ይሄን ለመንግስት አሳስበዋል። የአሜሪካ መንግስትም እርዳታ በመስጠት ላይ ነው አንቲባዮቲክን በመሳሰሉ። እስኪ እንስማ ይሄን የተዘገበውን ሰዊት።
እሺ
ትን ጥያቄ አጠናክረው መብታቸው እንዲከበር ለአደጋ ተጋላጭነታቸው ተከትሎ በቂ የመከላከያ የህክምና ቁሳቁሶች እንዲሰራጩ ጥያቄ ያቀርቡ ነው። በኢትዮጵያ በጂንካ የተከሰተውና ቀስ በቀስ ዋና ከተማው አዲስ አበባን ጨምሮ በተለያዩ አካባቢዎች መታየት የጀመረው የጤና ሚኒስቴር በሚገባው ደረጃ መረጃ እያወጣ አይደለም፣ ጉዳዩን የፖለቲካ ትርጉም በመስጠት መረጃ እያፈነ ነው በሚል ቅሬታ የሚያቀርቡት የኢትዮጵያ ጤና ባለሙያዎች ንቅናቄ በማህበራዊ ገጻቸው የሙያ ባልደረቦቻችን የጤና ሚኒስቴር በማርበርግ ቫይረስ ሳይጨርስን እንቅደመው፣ መብታችንን እናስከብር፣ እየጠየቅን ያለ ነው የሚገባና እጅግ የሚያስፈልገን ነው፣ ስለዚህ እንንቀሳቀስ፣ ድምጻችንን እናሰማ በማለት ጥሪ አቅርበዋል። ዝምታችን ምቾት ከሚመስላቸው አመራሮች ጋር ከስራ ማቆም አድማ ውጪ በምንም መልኩ ልንስማማ አንችልም በማለት በቫይረሱ የተጠረጠሩ ሰዎች ሳይቀር ለማከም የሚያስችል በቂ ህክምና ቁሳቁስ የሌለ በመሆኑ ራሳችንን ለአደጋ አጋልጠን ህይወታችንን እንድንሰጥ እየተገደድን ነው፣ በቫይረሱ የጤና ባለሙያው ለከፍተኛ አደጋ ተጋልጧል በማለት ጥሪያቸውን እያቀረቡ ይገኛል። መረጃ እንዳይወጣ ጥብቅ ትዕዛዝ በመስጠት ጉዳዩን የፖለቲካ ነው፣ ያን ያህል የተስፋፋ ጉዳይ የለም በሚል መረጃ ለማፈን የሚደረገው ሙከራ ህዝብን ለአደጋ የሚያጋልጥ በመሆኑ ህዝቡ ከፍተኛ ጥንቃቄ ሊያደርግ ይገባል። የጤና ባለሙያዎችም በበሽታው የሚጠረጠሩ ሰዎችን በሚያክሙበት ወቅት በቂ መከላከያ ሊኖር ይገባል። ለዚህ የተሰራ ስራ የለም። የአገሪቱ መገናኛ ብዙሃን ዛሬም ያገዛዙ የፖለቲካ ጉዳይ ማስፈጸሚያ በመሆን በህዝቡ ላይ ያለውን የጤና ስጋት በተመለከተ በቂ መረጃና ማብራሪያ እየተሰጠ አይደለም። ጤና ሚኒስቴር የሚያወጣው መግለጫም ውስን፣ ቁጥብና የተለመደ የፖለቲካ ፍላጎታቸውን መሰረት ያደረገ በመሆኑ ታማኝነቱ አጠራጣሪ ነው። ህዝቡ በከፍተኛ ደረጃ ሊጠነቀቅ ይገባል የሚሉ ጥሪዎችም ተጠናክረው ቀጥለዋል። ጤና ሚኒስቴር ተጨማሪ 2 ሰዎች በቫይረሱ የተጠቁ ሲሆን አንዱ በቫይረሱ ምክንያት ህይወቱ እንዳለፈ ዛሬ ህዳር 12 ቀን 2018 ባወጣው መግለጫ አስታውቋል። በቂ የለይቶ ማቆያ ስፍራዎች አለመኖር፣ የበሽታው ስርጭት በቅንነት መረጃው ለህዝብ እንዲደርስ አለማድረግ፣ የጤና ባለሙያዎች ህመምተኞችን ሲመረምሩ በቂ መከላከያ አለማድረጋቸው ለአደጋ የሚያጋልጥና በጂንካ እንደታየው ለመጀመሪያ ጊዜ በቫይረሱ ሳቢያ ከሞቱት 6 ሰዎች መካከል 3ቱ አንድ የህክምና ዶክተርን ጨምሮ የጤና ባለሙያዎች መሆናቸውን በመጥቀስ ለጉዳዩ ትኩረት እንዲሰጥ የጠየቁ ሲሆን የበሽታውን መረጃ አውጥተሃል በሚል የጂንካ ሆስፒታል ዳይሬክተር ከስራው በመባረር ዛሬም በአገዛዙ ጫና ላይ በመሆኑ ወደ ስራው እንዲመለስም አንዳንድ የጤና ባለሙያዎች በማህበራዊ ገጻቸው በዚሁ የኢትዮጵያ ጤና ባለሙያዎች ንቅናቄ ሲጠይቁ ተስተውለዋል። የማርበርግ ቫይረስ የመተላለፊያ መንገድ በንክኪ ከህመምተኛ ሰውነት ፈሳሽ ጋር ንክኪ ሲፈጠር የተሳሳተ ግንዛቤ እንደ ኮሮና ቫይረስ በአየር አይተላለፍም። በቫይረሱ የተያዘ ሰው የመሞት እድሉ ከ24% እስከ 88% ይደርሳል። ቫይረሱ በወንድ የዘር ፈሳሽ ውስጥ እስከ 1 ዓመት ሊቆይ እንደሚችል እየተገለጸ ሲሆን ከህመሙ ያገገሙ ወንዶች ለ1 ዓመት ልቅ የሆነ ግብረ ስጋ ግንኙነት ከመፈጸም መቆጠብ እንዳለባቸው፣ ተገቢው ክትትልና ህክምና ተደርጎለት የዳነ ሰው ከቫይረሱ የጸዳ ከሆነ በሽታው ማስተላለፍ እንደማይችል የተገለጸ ሲሆን የትኩሳት የአፍንጫ መድማትን ጨምሮ በጤና ባለሙያዎች የተለዩ ምልክቶች ሲታዩ ከበሽተኛው ጋር ንክኪ ማድረግ እንደማይገባና ለይቶ ወደ ህክምና ተቋም መውሰድ እንደሚገባ ተደጋግሞ ጥሪ እየቀረበ ይገኛል። በጂንካ ህይወታቸው ካለፉት ስድስት ሰዎች መካከል ከህክምና ባለሙያዎች በተጨማሪ አስከሬናቸውን ያጠቡ ጭምር ህይወታቸው ማለፉ በጊዜው መጠቀሱ አይዘነጋም።
እና ምንድነው በጣም አሳሳቢ ነው አሁን እንግዲህ ከተዘገበ በኋላ ከሁለት ቀን በፊት ያው የአሜሪካ መንግስት በአምባሳደሩ አማካኝነት በኤምባሲው አማካኝነት አንዳንድ አንቲባዮቲኮችን መሰሰሉትን እንግዲህና እነዚህ ቀደም ብሎ የህክምና ባለሙያዎች የጠየቁትን መከላከያዎችን እዚህ PPO ሚሏቸው እንደሰጠ ነው እና ያ የኢትዮጵያ ጉዳይ ብቻ ሳይሆን የዓለምም ጉዳይ ነው እና በተለይ በአሁኑ ጊዜ ኢትዮጵያ ውስጥ የእርስ በርስ ጦርነት የሚውለው ወጪ እንደዚህ አይነቱን ሰላም ቢሆን ኖሮ እንደዚህ አይነቱን መስታሪያዎችን መከላከያዎችን መከላከያ ለህክምና ባለሙያዎች የሚያገለግሉትን እነዚህ በተለያየ እንዳይገናኙ ህመሙ የተገኘባቸው ለይቶ ማቆያ ቦታዎችን በአዳራሽ መልክ ሊያሰራ የሚችል ገንዘብ ይኖር ነበር ማለት ነው እና ስለዚህ በጣም የሚያሰጋ ሁኔታ ነው ሰውይት አንቺስ በዚህ ላይ ምን ምትጨምሪው ነገር አለ?
አዎ ሰምቻለሁ ይሄ በአጠቃላይ አዲስ አበባ ውስጥ እየተወራ ነው ሰውም እየፈራ ነው እንግዲህ ትልቁ ችግር እነዚህን በሽተኞች የህክምና ባለሙያዎች እንኳን ሲያክሙ ሊከላከሉበት የሚችሉበት አንዳንድ መሳሪያዎች አለመኖራቸው እነሱንም እንደገና ወደፊት ሌላውንም ታካሚ ሌላውንም ኗሪ አደጋ ውስጥ ይጥለዋልና ቀበቀላሉ መታየት የሌለበት ነገር ነው እንዳልከው እነዚህ የተገኘው ብር ወደ ጦር መሳሪያ መግዣ ከመሄድ ይልቅ ለሀገሪቱ ለተለያዩ ጉዳዮች ቢቀመጥ ለጤና ጥበቃ ለመከላከያ ለእንደዚህ አይነት መከላከያ ቁሳቁሶች ቢሆን ኖሮ በሽታውን የመከላከል እድሉ የፈጠነ ይሆናል አሁን እኛ እነዚህ ሰዎች ስድስት ሰዎች እዚህ አራት ሰዎች እዛ ተብሎ ሰማን እንጂ በዚህ ሁኔታ ላይ አብሮ የሚኖር የህብረተሰብ ውስጥ ሐኪም ቤትም ሲሄድ ምን ያህል ሰው እንደታመመ ምን ያህል ሰው አደጋ ላይ እንደሆነ ማወቅ አንችልም ከተጠቀሰው ቁጥር በላይ በጣም በብዙ ጥፍ በላይ እንደሚሆን ነው መገምተው በጣም አስጊም ነው በጣም ያሳዝናል ሁኔታው
አትክክል ነው
እሺ አድማጮቻችን አንድ ሙዚቃ እንጋብዛችኋለን እስቲ አሁን
Ethiopia chin hoye tegenet ጎዶ
አድማጮቻችን ሚካኤል መልክታለው ባለፉት ድራይቭ ፕሌጅ ድራይቭ ባደረግን ጊዜ የፕሮግራማችን ተከታታዮች ፕሌጅ ያረጋችሁ በሙሉ ስማችሁን በጊዜው ጠርተናል በጣም እናመሰግናለን ሚካኤል ግን አንድ ሰው አለ አሁን የሚናገረው
አው ለተባበራችሁም በሙሉ ኬፍአይ በኬፍአይ ኢትዮጵያ ድምጽ ስም በጣም ነው እናመሰግነው በዚህ ወቅት ባለፈው ስሙን ያልገለጽ ነው አቶ ረስት መኮንን እሱ ለኬፍአይ ለዚህ ለፕሌጁ እርዳታውን አድርጓል አቶርስት መኮንን በጣም ነው እናመሰግነው
እሺ ለሌሎቻችሁን በጊዜው አመስግናናል እግዚአብሔር ይስጥልን በጣም
and